Voice of America. ከዚሁ የሚዲያ ርዕሰ ጉዳይ ጋር ወደሚያያዝ ሌላ ዘገባ እንወሰዳችሁ። ባሳለፍነው ሳምንት ውስጥ ባለም አቀፍ ደረጃ የሚከበረውን የፕሬስ ነጻነት ቀንን አስመልክቶ ያነጋገርናቸው የሚዲያ ባለሙያዎችም መንግስት ጋዜጠኞችን ለችግሮች የመፍትሄ አካል ማድረግ እንጂ ማሰር እንደሌለበት ጠቅሰው በተለይ ከማህበራዊ ሚዲያ መስፋፋት ጋር ተያይዞ ሆን ተብሎም ይሁን ባለማወቅ የሚሰራጩ ሐሰተኛ መረጃዎች መጨመር ሊታሰብበት እንደሚገባ ተናግረዋል። እነዚህን ጉዳዮች መነሻ በማድረግ ስመኝሽ የቆየ ሌላ ባለሙያ ጋብዛለች። እንግዳችን ዶክተር ዘነበ በየነ ይባላሉ። በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር ናቸው።
እንግዲህ የኢትዮጵያ ሚዲያ ለረጅም ጊዜ በተለያዩ ጫናዎች ውስጥ ነው የኖረው። በ2018 በፈረንጆቹ አቆጣጠር ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በተደረጉ ለውጦች በስር ላይ የነበሩ ሁሉም ጋዜጠኞች ተፈተው የተሰደዱ ሚዲያዎች እና ጋዜጠኞች ወደ ሀገር እንዲመለሱ መሆን ችለው ነበረ። አፋኝ ህጎችም አንዳንድ ለውጦች እንዲደረጉባቸው መደረግ ችለው ነበርና ያ ጊዜ ኢትዮጵያ ውስጥ እንደ ትልቅ ምሳሌ መጠቀስ ችሎ ነበር። በዚህ አመት ግን ኮሚቴ ቱ ፕሮቴክት ጆርናሊስት የተባለው በጋዜጠኞች ዙሪያ የሚሰራው ዓለም አቀፍ ተቋም አሁን መጨረሻ ላይ ባወጣው ሪፖርት ነገሮች በፍጥነት ወደ ኋላ መመለሳቸውን፣ ጋዜጠኞችም ለስር መዳረጋቸውን፣ አንዳንድ አካባቢዎች ሄዶ መዘገብ እንዳይችሉ መደረጋቸውን ጠቅሶ ኢትዮጵያ በአፍሪካ ሶስተኛ አሳሪ አገር ናት ሲል ሪፖርት አውጥቷልና ይህንን የኢትዮጵያ ሚዲያ ውጣ ውረድ እንዴት ያውታል?
በጣም አመሰግናለሁ። የተባሉትን ሪፖርቶች ከዛም በዘለለ በአንዳንድ ዓለም አቀፍ ድርጅቶች ይህን በተመለከተ የተጻፉትን የወጡትን ሪፖርቶች ለመመልከት ሞክሬያለሁ እና በመጀመሪያ ደረጃ ሁለት ነገር መረዳት ያለብን ይመስለኛል። ኢትዮጵያ ውስጥ ያለው ሁኔታ በምን አይነት ሁኔታ እየተለዋወጠ ነው ያለው? በዚህ ለውጥ ውስጥ ያ ወይም መገናኛ ብዙሃን ሚናቸው ምንድን ነው? ሆነ ራችን ላይ ትራዲሽናል ሚዲያውን ብቻ ሳይሆን ሶሻል ሚዲያውንም አብረን ማካተት ያለብን ይመስለኛል። ምክንያቱም እሱም ችግር እየፈጠረ ቻና እየፈጠረ ስለሆነ አንዱ ይሄ ነው። ሁለተኛው ምንድነው? ይህ ዓለም አቀፍ ድርጅቶች የሚያወጧቸው ሪፖርቶች፣ መግለጫዎች መሬት ላይ ያለውን ነባራዊ ሁኔታ ባገናዘበ ሁኔታ ነው ወይስ በአይዲያል የሆነ ስታንዳርድ አውጥተው በዛ ሀገሮችን በመመዘን በማወዳደር የሚወጡ ነገሮች ናቸው? ይህንን ብሎ ማየት የሚገባ ይመስለኛል። ጋዜጠኞች እየታሰሩ ነው። የሚዲያ ነጻነት ጠቅላይ ሚኒስትር አብይ ከመጡ ጊዜ ጀምሮ በመጡበት ወቅት እና አሁን ያለው ሁኔታ ነገሮች የቀንና የጨለማ ያህል ለውጥ አላቸው የሚሉ ነገሮች ይስተዋላሉ። ይሄ አሳዛኝ ነገር ይመስለኛል። ግን እዚህ ውስጥ እንድንገባ ያስገደዱ ነገሮች ምንድን ናቸው? እነዚህ የውጭ ድርጅቶች በሚያወጧቸው ሪፖርቶች ብቻ ነው የሀገራችንን ሚዲያ እንገመግም የሚገባው ወይስ በውስጣቸው ሚዲያዎቹ ራሳቸው በሚያወጧቸው በማህበሮቻቸው አማካኝነት የሚያደርጉት ትንተና ኢቫሉዌሽን ጭምር እሱ ላይ ተንተርዘን ነው እንደዚህ አይነት ነገር ላይ የሀገራችን ሚዲያ እንዲህ ሆኗል፣ የመናገር ነጻነት ታፍኗል፣ ወደሚቀጥለው ደረጃ ተሸጋግሯል፣ ብርሃን አይቷል የሚለውን ነገር ልናይ የሚገባል። ከዛ አንጻር ይመስለኛል። ግን ከዚህ ጋር አብሮ መያያዝ እና መጠያየቅ ያለበት ነገር በመንግስት በኩል በመንግስት ኃላፊዎች በኩል ጥፋቶች በሚደረጉበት በሚሰሩበት ወቅት ሁልጊዜ ማሰርን እንደ ብቸኛ አማራጭ ልናይ ይገባናል ወይ? ወይስ ሚዲያውን እንደ አንድ ፓርትነር አይተን እንደ አንድ ስቴክሆልደር አይተን ሀገራችን ከገባችበት ፈተና ልንወጣ የምንችለው ሚዲያውን እንደ ማንኛውም ተቋም አስተባብረን የችግሩ አካል ሳይሆን የመፍትሄው አካል ስናደርገው እንደሆነ ሊታወቅ ይገባል። እና ያው እርግጥ ነው ሁልጊዜ የሀገር ደህንነት የህዝብ ደህንነት አደጋ ላይ በሚወድቅበት ወቅት የመናገር ነጻነት የምንለው ነገር ሁለተኛ የማድረግ ነገር አለ። ይሄ በየትኛውም አገር ያየነው ነው። አሜሪካን አገር በፈረንጆቹ አቀጣጠር 2001 ቴሮሪስት አታክ ጫት የመጀመሪያ ያደረጉት ነገር ምንድን ነው? እነዚህ የግል የፖለቲካ ነጻነት የምንላቸውን ነገሮች ገደብ ማስያዝ ነው። እና እንደዚህ አይነት ነገሮች ይደረጋሉ። ችግሮች በሚፈጠሩበት ወቅት እውነት የመናገር ነጻነት የመጀመሪያው ቪክቲም ይሆናል። ይሄ በብዙ አገሮች የተስተዋለ ነገር ነው። ግን ሌሎች አገሮች እዛ ችግሩ ስለገቡ እኛም እዛ ውስጥ ልንገባ ይገባል፣ ያንን እንደ መፍትሄ ልንወስደው ይገባል የሚለው አካሄድ ትክክል ላይሆን ይችላል። እና እዚህ ጋር እንደዚህ አይነት ሪፖርቶች ሲወጡ መሬት ላይ ያለውም ነገር ስንመረምር ማየት የሚገቡን ነገሮች የተለያዩ ነገሮች አሉ፣ ከላይ የተቀሰባቸውን ጨምሮ ማለት ነው።
ከሪፖርቱም ተነስተን መሬት ያለውን ነገር አይተን ወደ የጋዜጠኞቹና የሚዲያውን ኃላፊነት በሚቀጥለው እመጣበታለሁ። ግን ከመንግስት በኩል ላሉት ችግሮች እንደ መፍትሄ እየተወሰዱት ያሉት እስርም ወይም ማንገላታትም ወይም ማስፈራራቶችም በተደጋጋሚ ይታያሉና በመንግስት በኩል እየተወሰዱ ያሉትን እርምጃዎች እንዴት ያዋቸዋል?
አንድ ነገር ማወቅ ያለብን ነገር ምንድነው? የሀገር ህልውና የህዝብ ደህንነት አደጋ ላይ በሚወድቅበት ሰዓት ይሄ ህጋዊ ነው ህጋዊ አይደለም የሚለው ነገር ይሄ ትክክለኛ ነው ወይስ ትክክለኛ አይደለም የሚለውን ውሳኔ እንድንወስን ያደርገናል ወይ የሚለው ራሱን የቻለ ጥያቄ ነው። ምክንያቱም አሁን መንግስት እየወሰደ ያለው እርምጃ እያደረገ ያለው ትክክለኛ ህጋዊ ነገር ነው ወይ፣ የሚዲያውን እድገት የሚረዳ ነው ወይ ወይስ የሚያቀጭር ነው ወይ ብሎ ማየት ተገቢ ነው። ትክክል ነው። ግን ከዛ በዘለለ ሁኔታ አሁን እየተደረገ ያለው ነገር ትክክል አይደለም ትክክል ነው ብሎ ለመወሰን በመጀመሪያ ደረጃ ማግኘት የሚገባን መረጃ ያለ ይመስለኛል። አንዳንዴ ምን አይነት ነገር አለ፣ በመንግስት በኩል ቅድም እንዳልኩት ማጣት ስለምንችል መጣት ስለምንችል ቅጣትን እንደ ብቸኛ አማራጭ አድርጎ የመውሰድ ቴንደንሲ አለ። በየትኛውም የኢትዮጵያ የመንግስት ስርዓት ታሪኩ ስንመለከት ይሄ በጣም ኮመን የሆነ የመጣ ነገር ነው። ከዚህ በዘለለ ግን ጋዜጠኞቹን ለእስር እየዳረጋቸው ያለው ነገር ምንድን ነው? እንደዛ አይነት ጥፋትስ ቢጠፋ ለህዝብ ደህንነት ለሀገር ደህንነት ሲባል እነዚህን ጋዜጠኞች ማስተማር ከዛ በኋላ ወደ መስመር ማምጣት ነው ወይስ እንዳልኩት ቀደም እስር ስለሚቀል ብቻ ወደ እስር እንሄዳለን፣ መርታ ስለሚቀል ብቻ ወደዛ እንሄዳለን የሚለው እሱም በደንብ ማየት ያለብን ይመስለኛል።
ወደ ጋዜጠኞችና ሚዲያዎች ኃላፊነት ስንመጣ ደግሞ አሁን ኢትዮጵያ ካለችበት ተደራራቢ የፖለቲካ አለመረጋጋት፣ ዘርን፣ ማንነትን፣ ሃይማኖትን መሰረት ያደረጉ ግጭቶች፣ በሰላም ወጥቶ የመግባት ስጋት አንጻር የሚዲያ ሚና ምን መሆን አለበት? ከዛ አንጻር የሚታዩት ችግሮች ምንድናቸው? ጋዜጠኞችስ ያለባቸውን ኃላፊነት በትክክል መወጣት ችለዋል ወይ? ኃላፊነታቸውስ ምንድነው?
ኃላፊነት ጥያቄ ልጀምር። ኃላፊነታቸው ምን መሆን ይገባዋል? ሀገር ባልተረጋጋችበት፣ በዚህም በዛም እሳት በሚቀጣጠልበት፣ ኢትዮጵያን ለመጣል ለማጥፋት ጠንክረው የሚሰሩ ውጭ ኃይላት ባሉበት ሰዓት ሚዲያው ምንድን ነው ሊያደርግ የሚገባው የሚለው አይ ቲንክ ትልቅ ጥያቄ ይመስለኛል። ናችንም ሁሌ አንድ የሚነሳ ነገር አለ። እስራኤል በጠላት የተከበበች ሀገር ሆና እንዴት ነው ጠላቶቿ ሊያንበረከቋት ያልቻሉት ወይም የከፍተኛ ጥቃት ሰለባ ያልሆነችው የሚለው ጥያቄ ሁሌ ሲነሳ የሚሰጠው መልስ ምንድን ነው? ሁሉም እስራኤላዊ ለሀገሩ ወታደር ነው፣ ዩኒፎርም ባይለብስም ወታደር ነው የሚባል መልስ አለ። አይ ቲንክ ይሄንን ወደ ኢትዮጵያም ልናመጣው የሚገባ ይመስለኛል። ጋዜጠኛ ሲጀምር ዜጋ ነው። እንደ ዜጋ ግዴታችን ምንድን ነው የሚለውን ነገር ልናቅ ይገባል። ጋዜጠኝነት የሚኖረው ወጥቶ መግባት የሚኖረው አገር ሰላም ስትሆን ነው። አገር ሰላም ባልተረጋገጠበት ሁኔታ እኔ የመናገር ነጻነት አለኝ እያልን ያንን ህዝብን ከህዝብ ጋር ሊያጋጭ የሚችል አሁን ጥሩ ምሳሌ ጎንደር ላይ የተፈጠረውን ነገር ተከትሎ ሶሻል ሚዲያውን ብናየው በጣም በሚያሳዝን ሁኔታ መርዝ የተሞላ ጥላቻን የሚሰብክ የህዝብ አንድነትን አብሮ የመኖርን ታሪክ ይሄ ሶሻል ፋብሪክ የምንለውንም ነገር በጣም የሚጎዳ ያገረንም ደህንነት ሁሉን አደጋ ላይ ሊጥል የሚችል ነገር ነው እየተደረገ ያየምናየው እምናነበው የተለያየ ሶሻል ሚዲያ ላይ በጣም በሚያሳዝን ሁኔታ ልክ በህብረተሰብ ውስጥ የሚፈጠር ግጭት እንደ እግር ኳስ ጨዋታ እያየ ነው ያሸነፈ ይህ የመራ ነው የምንል ሁላ ይመስለኛል። ይህ በጣም ያሳዝናል። አንድ ኃላፊነት ከሚሰማው ዜጋ ጋዜጠኝነት ትልቅ ኃላፊነት ነው። በነገራችን ላይ በጣም ትልቅ ኃላፊነት፣ ምክንያቱም በጋዜጠኝነት አማካኝነት አገር ህብረተሰብ ጠፍቷል። በጄኖሳይድ አማካኝነት አገር ድኗል። እንደ ደቡብ አፍሪካን ምሳሌ መውሰድ ይቻላል። እና ጋዜጠኝነት የምንለው ትልቅ እንደ ተቋም ብቻ ሳይሆን እንደ ኃላፊነት፣ እንደ ሙያዊ ኃላፊነት ትልቅ ነው። ያንን እንቶ እንደ አንድ ዜጋ እያንዳንዳችን ትልቅ ኃላፊነት አለብን። ዛሬ እኔና አንቺ የምንነጋገረው ምናልባት አገር የከፋ ሁኔታ ላይ ስላልደረሰች ሊሆን ይችላል። ነገ ምንም እንድላናገኝ እንችላለን። ዛሬ ስለ ኑሮ ውድነት እናወራለን። ይሄ አገር ሲኖር ነው። እነዚህ ነገሮችን በሙሉ ባገናዘበ መልኩ እያንዳንዱ ዜጋ አገሩ ደህንነቷን የምታረጋግጥበት፣ ሰላሟን የምታረጋግጥበት መንገድ ምን መሆን አለበት የሚለው ነገር ላይ መምከር መዘከር ይገባዋል።
ሁለት አይነት ሚዲያዎችን ነው ጋዜጠኝነት አሁን የምንለው። ባህላዊ ሚዲያ ቴሌቪዥን፣ ሬዲዮ ጋዜጣን የሚያጠቃልለው፣ አዲሱ ሚዲያ የምንለው ደግሞ ይሄ ዲጂታል ሚዲያውን የማህበራዊ ድረ ገጾችን የሚያጠቃልለውን ነው። አሁን ባነሱት ምሳሌ ማህበራዊ ሚዲያዎችን አንስተዋልና ከተወሰነ ጊዜ ወዲህ በተለይ ሰዎች ሀሳባቸውን ለመግለጽ በተቀዳሚነት የሚጠቀሙት ማህበራዊ ሚዲያውን ነው። ከቅርብ ጊዜ ወዲህ ደግሞ እንደ ዩቲዩብ የመሳሰሉት እንደ ቀዳሚ የመረጃ ማሰራጫም የመረጃ ምንጭም ተደርገው ይወሰዳሉ። እና የዚህ ማህበራዊ ሚዲያ መስፋፋት በአንድ ወገን በእርግጥ ሀሳብን በነጻነት በማንሸራሸር መልኩ ትልቅ ጠቀሜታ አላቸው፣ ጎን ለጎን ግን ተጠያቂነት ማጣት፣ ኃላፊነት በጎደለው መልኩ ያንድን ወገን ወገንተኛ የሆነ ያንድን ድምጽ ብቻ የሚያስተጋቡ ሐሰተኛ መረጃዎች በፖለቲካውም ብቻ አይደለም፣ በማህበራዊ ህይወትም በግለሰቦች ህይወትም ውስጥ ሐሰተኛ መረጃዎች በየቀኑ የሚሰራጩበት ሚዲያዎች ሲሆኑም ይታያሉና ይሄ በኢትዮጵያ የመረጃ ፍሰትና የሚዲያ ስራ ላይ ምን አይነት ተጽዕኖ እያሳደረ ነው?
ቁም ነገር ያለው ጥያቄ ነው። ብዙ ምናልባትም ቀኑን ሙሉ ብንነጋገር ልንጨርሰው የማንችለው ሰፊ ቶፒክ ነው። ለምንድን ነው ማህበራዊ ሚዲያ በአሁኑ ሰዓት በተለያዩ አገሮች ላይ ከፍተኛ ጥቅም እየሰጠ እንዳለ ይታወቃል። ያንንም ያህል አደጋ እየጋረጠ እንደሆነ ብዙ መረጃዎች፣ ጥናቶች ያሳያሉ። ለምሳሌ ማይማር ወይም በፊት በርማ የምትባለው አገር በሶሻል ሚዲያ በተለይ ፌስቡክ አማካኝነት ነው ይሄ ዛሬ ጄኖሳይድ ዘር ማጥፋት የምንለው ዘመቻ የተቀነባበረው። ምናልባት የተከታተልነው ሰዎች ካለን ዛሬ የተረፉት ከዛ ጥፋት ከዛ እልቂት የተረፉት ፌስቡክ ባለቤትም በከፍተኛ ገንዘብ ከሰዋል። ቢሊየን ጥያቄው በፍርድ ቤት ባሸንፈውስ ቢሊዮኖቹን ቢያገኙ ያለቀውን የሞተውን ህዝብ ህይወት ሊመልስ ይችላሉ? አይችልም። ስለዚህ ልናደርግ የሚገባው የሶሻል ሚዲያው ወይም የቴክኖሎጂ እድገት ከኛ የመጠቀም አቅም ጋራ ምናልባትም ማኔጅ የማድረግ ሬጉሌት የማድረግ አቅም አኳያ በጣም በከፍተኛ ፍጥነት እያደገ ይመስለኛል። የኛ ፕሮፐርሊ የመጠቀም በመንግስት ደረጃ ማኔጅ የማድረግ ሬጉሌት የማድረግ አቅም በጣም በጣም የተዛባ ሆኖ ይታየኛል። ይህም ስለሆነ ነው በሁለቱ መካከል ሚስማች ስላለ የቴክኖሎጂ ውጤት በጣም ስለፈጠነ በሰዎች እንደፈለጉ በተለይ ለመጥፎ ዓላማ የሚጠቀሙበት ሰዎች በከፍተኛ ሁኔታ ዛሬ 2016 ወይም 2020 አሜሪካ ላይ የተደረጉትን ምርጫዎች ከዛ በኋላ አውሮፓ ላይ ተደርገው የነበሩ ምርጫዎችን በሙሉ እንዲዛቡ ወይም ደግሞ የተዛቡ ናቸው ብለው ሰዎች እንዲያስቡ እንዲያምኑ ያደረገው ቅድም እንዳልኩት የዚህ የሶሻል ሚዲያው አላግባብ መጠቀም ነው። እና ወደ ሀገራችን በሚመጣበት ሰዓት ደግሞ የሰዎች የአገኙትን መረጃ ትክክለኛነቱን እንኳን ሳያረጋግጡ ለሌሎች የማካፈል ምክንያቱም እኛ ፕራይመሪ የኦራል ሶሳይቲ ስለሆነ የሰማነውን ነገር ከሌላው ለሌላው ለማካፈል ያለን ፍላጎት ከፍተኛ ስለሆነ ሳናጣራ ምንጩ ምንድን ነው? ትክክል ነው ወይ? አላማው ምንድን ነው? በዚህ ሰዓት ይሄንን መረጃ ለመስጠት ለምንድን ነው የተፈለገው? የሚሉትን ቤዚክ የሆኑ መሰረታዊ የሆኑ ጥያቄዎችን እንኳን ሳንጠይቅ እኛም ስህተት ውስጥ ገብተን ሌሎችም ስህተት ውስጥ እንዲወድቁ ይህንን መረጃ እናከፋፍላለን። ይህ ደግሞ በተለይ የተዛባ መረጃ ህዝብ ዘንድ ማህበረሰብ ዘንድ ከገባ እንደ ሰደድ እሳት ነው፣ ልናቆመው አንችልም። በተለያዩ የህብረተሰብ አካል የተለያዩ ሀገሮች ላይ ያየነው ነገር ይህን ነው እና እንደ ህዝብ እንደ ሀገር ምንድን ነው ልናደርግ የሚገባው? ጥቅሙን ከፍ አድርገን ጉዳቱን ማኔጅ አድርገን ይህንን ቴክኖሎጂ ከቴክኖሎጂ ውጭ ልንሆን አንችልም። ምንም እዛ ጋ ጥያቄ የለውም። ግን ትልቁ ጥያቄ መሰረታዊ ጥያቄ የሚሆነው ምንድን ነው? በተለይ እንደኛ አይነት ህብረተሰብ ውስጥ በከፍተኛ ፈተና ውስጥ በከፍተኛ ማዕበል ውስጥ እያለፍን ያለ ህዝቦች እንዴት አድርገን ነው ሶሻል ሚዲያውን የምንጠቀምበት የሚለውን ነገር አይ ቲንክ በአግባቡ ልንፈትሸው የሚገባ ይመስለኛል። ይህም የመንግስት ብቻ ኃላፊነት ሳይሆን ሁላችንም በዚህ ጉዳይ ላይ ያገባናል የምንል ሙያዊ ግንኙነት ቅርኙነት ያለን ሰዎች፣ ክህሎቱ ያለን ሰዎች እዚህ ላይ የራሳችንን ሚና ልንወጣ ይገባል። ምክንያቱም ህብረተሰብን ሀገርን የማዳን ኃላፊነት የሁላችንም ኃላፊነት ነው። ቅድም ስለ እስራኤል ያወራሁት ነገር እዚህ ጋርም አፕላይ ልናደርገው ልንጠቀምበት ልናስታውሰው የሚገባ ነገር ይመስለኛል።
ኃላፊነትን መወጣት፣ ሚዛናዊነት የመሳሰሉት ጥያቄዎች የሚያርፉ ተጠያቂ መሆን የሚችሉ ተቋማት ባለባቸው ሚዲያዎች ነው። እነዛ ላይ ጫና በበዛ ቁጥር እና እነሱ ራሳቸውን በህጉ መሰረት ለማስገዛት በሄዱበት መጠን ማህበራዊ ሚዲያ ደግሞ በሌላ በኩል ያለ ምንም ገደብ ያለ በልቅ ነገሮችን የተለያዩ መረጃዎችን ማሰራጨቱን ይቀጥላል። ነው ሁለቱም ማስታረቅ የሚቻለው እንዴት ነው? አንድ ሀገር ያለበት ሚዲያን በምንገመገምበት ወቅት በዚህ ሰዓት ምን ነው ማየት ያለብን?
ትራዲሽናል ወይም ኮንቬንሽናል ሚዲያ የምንለው ቴሌቪዥኑን፣ ሬዲዮን፣ ጋዜጣው እነሱ መላእክት ናቸው፣ ሶሻል ሚዲያው ደግሞ ሰይጣኖች ናቸው፣ ጭራቆች ናቸው እያልናል ድምዳሜ ውስጥ እንዳልደረስን ሊሰመርበት ይገባል። ሁለቱም አካባቢ መጥፎ የሚሰሩ አሉ፣ ሁለቱም አካባቢ ጥሩ የሚሰሩ አሉ። ስለዚህ ቅድም እንዳልነው መልካሞቹን በጎ ጎኖቹን ይበል የሚያሰኝ የሚያጠናክር መጥፎ የሚሰሩትን አረሞቹን የሚከታተል የሚቀጭ ምን አይነት ነገር መደረግ አለበት? ትልቁ ስርዓት ያለው እኔ አቅምም ያለው ህዝብ ጋር ይመስለኛል። ብዙ ሀገሮች ላይ እየተደረገ ያለው ምንድን ነው? በዩኒቨርሲቲም ደረጃ በከፍተኛ ሁለተኛ ደረጃ ትምህርት ቤትም አካባቢ ሚዲያ ሊትረሲ ይሰጣል። ሚዲያ ሊትረሲ የምናገኘው መረጃ ምንድን ነው? ምንጩ ማን ነው? ከበስተጀርባ ያሉት አካላት እነማን ናቸው? ቅድም እንዳልኩት ይሄ ማህበራዊውንም ሚዲያውን ወይንም ደግሞ ኮንቬንሽናል ሚዲያውንም ይመለከታል። የትኛውንም ሚዲያ ከሚዲያ የምናገኘው መረጃ በመጀመሪያ ሚዲየትድ የሆነ መረጃ ነው። በኤዲተሮቹ፣ በሪፖርተሮቹ፣ በባለቤቶቹ ፊልተር የተደረገ መረጃ ነው። ስለዚህ ይህ መረጃ ምንድን ነው? እንዴት ነው የሚጠቅመኝ? እንዴት ነው የሚጎዳኝ? በዚህ ሰዓት እንዴት ነው የተለቀቀው? እነማን ናቸው ከበስተጀርባ ያሉት? አላማው ምንድን ነው የሚለውን ነገር ማየት ያለበት ሁልጊዜ ኦዲየንሱ ይመስለኛል። ህዝብ ጋር ነው ትልቁ ስልጣን ያለው፣ ትልቁ ኃይል ያለው።
ዶክተር ዘነበ ፕሬስ ነጻነት ቀንን አስመልክቶ ኢትዮጵያ ውስጥ ጋዜጠኝነት ያለበት ደረጃ ምን ይመስላል? በተለይ ደግሞ ኢትዮጵያ አሁን ካለችባቸው በርካታ ችግሮች፣ የፖለቲካ ለመረጋጋቶች፣ ግጭቶች እና የተለያዩ ኢኮኖሚም ችግሮች አንጻር ጋዜጠኛው ሚና ምን መሆን አለበት? ምን መምሰል አለበት? ጋዜጠኞቹ ኃላፊነታቸውን በምን መልኩ መወጣት ይችላሉ? የሚሉትን ሐሳቦች አንስተን ተወያይተናል። በተለይ ደግሞ ሙያዊ ምክሮን እና አስተያየቶን ስለሰጡን በጣም እናመሰግናለን።
እኔም አመሰግናለሁ።